ለዘላለም ይኖራል ይላል። እግዚአብሔር ሁሉ ጊዜ በዘመናችን ሁሉ የእኛን ሐሳብ ሳይሆን የእኛን አጀንዳ ሳይሆን የእኛን ፈቃድ ሳይሆን ፈቃድ ይሁንልን። የእሱን ፈቃድ አድርገን እስከ ሕይወታችን ፍጻሜ እንድንኖር እግዚአብሔር ሁላችንን ይርዳ። በዚህ በመጀመሪያዊቱ የሐዋርያው ዮሐንስ መልእክት ምዕራፍ 2 ከቁጥር 16 እስከ 18 ያለው ቃል አንብላችኋለሁ። ዓለምን ወይንም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አይምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱን ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። የጥበባት ባለቤት፣ የእውቀት ምንጭ፣ የመጽናናትም አምላክ የሆነው እግዚአብሔር አምላካችን ለሁላችን እርሱ ጥበቡንና ማስተዋሉን ሰጥቶ የተሰወረውን ምስጢር ገልጾ እግዚአብሔር መንፈስ ቅዱስ ሁላችንንም ይናገረን ያስተምረን። ምንድነው ብለናል? የትምህርታችን ርዕስ የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል ነው። በሕይወታችን የእግዚአብሔር ፈቃድ ምንድን ነው ብለን ጠይቀን እናውቃለን? ምንድን ነው እግዚአብሔር ከኔ የሚፈልገው? እግዚአብሔር ደስ የሚሰኘው እኔ ምን አይነት ሕይወትን ብመራ ነው ብለን አስበን ተጨንቀን እናውቃለን? ራሳችን ሁላችንን የምንጠይቅ ማለት ነው። እንደገና የቀረበልን ምርጫ ፈቃዱ ስናደርግ ለዘላለም እንደምንኖር የተሰጠን ዋስትና አለ ማለት ነው። በነቢዩ በኢሳያስ በትንቢተ ኢሳያስ ምዕራፍ 1 ቁጥር 18 ላይ እግዚአብሔር ለእስራኤል ምን ብሎ ነበረ? እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉና ብታምፁ ግን ሰይፍ ይበላችኋል አላቸው። ስለዚህ እግዚአብሔርን እሺ ስንል፣ እግዚአብሔርን ስንታዘዝ፣ እንደ ሐሳቡና እንደ ፈቃዱ ስንኖር በረከት አለ ማለት ነው። በተቃራኒው እግዚአብሔርን መታዘዝና እሺ ማለት ትተን በራሳችን ሐሳብ በራሳችን ጎዳናና መንገድ ስንሄድ ደግሞ ያው እንደምንሄድባቸው መንገዶች የሚያስከትለውን ነገር ለመቀበል የእኛው ኃላፊነት ነው ማለት ነው። ስለዚህ ሐዋርያው በዚህ በመጀመሪያዊቱ መልእክቱ በምዕራፍ 2 ቁጥር 16 ላይ ምን አለ? ዓለምን ወይንም በዓለም ያሉትን አትውደዱ አለ። ምን ማለቱ ነው? እኛ በዓለም ውስጥ አይደል እንዲያለ ነው? እኛ ከዓለም ውጭ ነው እንዲያለ ነው? ምን ማለቱ ነው? ዓለምን ወይንም በዓለም ውስጥ ያሉትን አትውደዱ። በዓለም ያለ ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ይላል። ክርስቲያኖች ነን፣ መጽሐፍ ቅዱስን እናነባለን፣ የእግዚአብሔር ሰዎች ነን እና እምነታችንን ምንድን ነው? ይህ ዓለም በማን ተፈጠረ ነው? እግዚአብሔር የፈጠረው ነገር ሁሉ ደግሞ መልካም ነው፣ በጎ ነው። ለዚህ ነው ዳዊትም ነገርን ሁሉ በጊዜው ውብ አድርገህ ሰርተኸዋል ብሎ አመስግኖታል። ራሱም እግዚአብሔር በዘፍጥረት አንድ ላይ ስናነብ እግዚአብሔር ሰማይንና ምድርን ፈጠረ፣ ሰማይ ይሁን አለ፣ ሰማይ ሆነ፣ ምድርን ፈጠረ፣ ምድር ይሁን አለ፣ ሆነ። ከዛ መልካም እንደሆነ አየ ይላል፣ ተመለከተ ይላል። ስለዚህ እግዚአብሔር የፈጠረው ነገር ሁሉ መልካም ነው፣ በጎ ነው። ምኑን ነው አትውደዱ ያለ? ምኑን ነው በዓለም ውስጥ ያለውን ክፉ ሐሳብ እግዚአብሔር የማይወደውን ነገር ተጸየፉት ያለን ስንል የሥጋ ምኞት ይላል። ሁላችንም ስንወለድና ወደዚህ ዓለም ስንመጣ ቤተሰቦቻችንን የመምረጥ እድል አልተሰጠንም። ወላጆቻችንን የመምረጥ እድል አልተሰጠንም። ወላጆቻችንን የመረጠልን እግዚአብሔር ነው አይደል? እኔ ከአላሙዲ ነው መወለድ ያለብኝ ብዬ እኔ ከአላሙዲ አልተወለድኩም። ወይ ኢትዮጵያ ላይ መወለድ የለብኝም። አፍሪካ ሶስተኛው ዓለም ላይ መወለድ የለብኝም። መወለድ ካለብኝ አሜሪካ ነው መወለድ ያለብኝ ብዬ ነው የተወለድኩት አይደለም። ስንወለድ ወደዚህ ዓለም ስንመጣ ቤተሰባችንን የመምረጥ እድል አልተሰጠንም። ጓደኞቻችንን ግን የመምረጥ እድል የኛ ኃላፊነት ነው። አዋላችንን የመምረጥ እድል የኛ ኃላፊነት ነው። ራሳችንን እስክናውቅ ድረስ ለምናስባቸውና ለምንማራቸው ትምህርቶች የኛ ኃላፊነት አለ። ማሰብ ከጀመርን በኋላ ክፉና ደጉን መለየት ከጀመርን በኋላ ግን መልካሙንና በጎውን የመምረጥ የማን ኃላፊነት ነው? የኛ። ስለዚህ ምኞት አለ በዓለም ላይ። የተለያዩ የተሳሳቱ አመለካከቶች፣ የተሳሳቱ የሞት ትምህርቶችና ፍልስፍናዎች፣ ብዙ ምኞቶች ሰላማችንን የሚነሱ ህይወታችንን የሚያመሳቅሉ ብዙ ነገሮች አሉ። እነዚህን ለትክክለኛ ነገር አወንታችን፣ ትክክል ላልሆነ ነገር ደግሞ ልክ አይደለም ብለን እምቢ ማለት ጤናማ ማለት ነው። እግዚአብሔርን የሚያስተምረን ክፉን ተጸየፉ፣ መልካሙን ያዙ፣ ሁሉን መርምሩ፣ ፈትሹ፣ ነገር ግን መልካሙን ያዙ የሚለን በመጽሐፋችን ላይ ለዚህ ነው። ስለዚህ እግዚአብሔር የሚጠይቅ የሚፈላሰፍ የሚፈጥር የሚያስተውል ህሊናና አይምሮ ስለሰጠን እንመረምራለን። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 15 ጀምሮ እኛ የእግዚአብሔር መንፈሱ ስላለን በእግዚአብሔር መንፈስ ሁሉን እንመረምራለን። መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ይላል። ስለዚህ የእግዚአብሔር መንፈስ ውስጣችን ሲኖር እይታችን ሁሉ ነው የሚቀየረው፣ አመለካከታችን ሁሉ ነው የሚቀየረው፣ አስተሳሰባችን ሁሉ ነው የሚቀየረው። ለምን? እይታችን እንደ ስጋ ሳይሆን እንደ እግዚአብሔር ነው የምናየው። እኛ አሁን ቤታችን ያሉ አይጦችን እንጸየፋለን፣ አንወድም። አይጥ እንደ ርኩስ እንደሆነች እንደተረገመች አድርገን ነው የምንሸሸው የምንጠላው። እግዚአብሔር ግን አይጥን እንዴት ነው የሚያያት ብለን አስበን እናውቃለን? እግዚአብሔር አይጥን በፍቅር ነው የሚያያት። ወደ እኛም ሕይወት ስንመለከተው አይጦችን ቤት እንደምንጸየፋቸውና እንደምንጠላቸው አይደለም። እርግጥ ነው ከአይጥ ጋር ተስማምተን እንኑር እያልኩኝ አይደለም። ገብቷቸዋል አይደለም? አይጥ የእግዚአብሔር ፍጡር ናት። አደጋ ታደርሳለች፣ አውሬ ናት። እዛው አውሬ ናት፣ ጫካ ትቀመጥ፣ ቤታችን እንዳትገባ መከላከል ነው። ግን እኛ ለአይጥ ያለን አመለካከትና ስዕል እስቲ ምን ይመስላል ውስጣችን ስንል በጣም የተበላሸ ነው። እንደ እግዚአብሔር ፍጡር እንደ እግዚአብሔር እንስሳ የምናያት አይመስልም። ውጭ ሀገር ላይ እኔ አንድ በጣም የታዘብኩት ምንድን ነው፣ ልክ ለመኪና እዚህ ጋር ድልድይ አለ፣ እዚህ ጋር የሚታጠፍ ከርብ መንገድ አለ፣ እንደዛ እንደሚባል ሁሉ ያየሁትና ያስተዋልኩት ማስታወቂያ አለ። ምንድን ነው? እዚህ ጋር እንቁራሪቶች አሉ፣ ቀስ ብላ አሽከርክር። ያያችሁ አላችሁ? እዚህ ጋር የሚያልፉ የዱር እንስሳት አሉ፣ ስለዚህ ቀስ ብለን እዳ ቀስ ብላ አሽከርክር። ለነሱ እንኳን ምን ያህል ጥንቃቄና ክብር እንደሚደረግ በላብራቶሪም አይጦች ናቸው የኛ ባለውለታ። እኛ መድኃኒት እንድናገኝ እኛ ክትባት እንድናገኝ ዝንጀሮና አይጦች ሞተው ነው እኛ መድኃኒት ያገኘ ነው። ስለዚህ ምን ለማለት ነው እይታችን ይቀየራል ማለት ስንል እግዚአብሔር ፍቅር ነው። እግዚአብሔርን እንዴት ነው የምንገልጸው? እግዚአብሔር እውነትና ፍቅር ነው፣ ሌላ ምንም አይደለም። ስለዚህ እውነትን የምንከተል ሐሰትን የምንጠላ የምንጸየፍ እንሆናለን ማለት ነው። ፍቅር ነው እግዚአብሔር። ሁሉን በእግዚአብሔር ፍቅር እንወዳለን። እንስሳቱን እንወዳለን ሰውን እንወዳለን እናፈቃለን እንደገና ደግሞ ተፈጥሮን ሁሉ እንወዳለን እናደንቃለን እንንከባከባለን ማለት ነው። ለዚህ ነው በምዕራፍ 4 ላይ ሐዋርያው ምን ብሎ ያስተምረናል? ማንም እግዚአብሔርን ወዳለው ይያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እግዚአብሔርንም የሚወድ ወንድሙን ደግሞ እንዲወድ ይቺ ትእዛዝ ከርሱ አለች ይላል። ስለዚህ ያላየነውን ከሰማያት ተል ሰማያት በላይ ነው ያለው ከሞት በኋላ ወደ እርሱ ነው የምንሄደው በሱ ቅፍ ነው የምንኖረው የምንለውን እግዚአብሔርን መጀመሪያ ከምናያቸው ነገሮች ነው መውደድ ያለብን። ሰዎችን ስንወድ ሰዎችን ስናፈቅር እንስሳቱን ስንወድ ስናፈቅራቸው ተፈጥሮን ስንወድና ስናፈቅር እይታችንና አመለካከታችን ሲቀየር ወደዛ እናድጋለን ማለት ነው። ስለዚህ መቆም ካለበት መምረጥ ካለብን ምኞታችንን ልንመረምር ይገባል። ምንድነው ምኞታችን? ምንድነው ፍላጎታችን? በፍላጎታችን ውስጥ እግዚአብሔር የሚከብርበትና የሚደሰትበት ነው ወይንስ የራሳችንን ኢጎ ለማስደሰት የምንሰራው ስራ ነው? ለዛ ነው ሐዋርያው ያዕቆብ ብሎ አስተማረ፣ ማንም ሲፈተን በእግዚአብሔር ፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ እያንዳንዱ በምኞቱ ሲፈተን ምኞት ጸንሳ ኃጢአትን ትወልዳለች ኃጢአት ደግሞ ሞትን ትወልዳለች ይላል። ስለዚህ ምኞቶቻችን ናቸው ሁሉ ጊዜ ወደ ሞት የሚወስዱን። ምኞቶቻችን ናቸው ሰላማችንን የሚነሱ ባለን ነገር እንዳንደሰት ባለን ነገር እርካታ እንዳይኖረን ያለንን ነገር እንደምናምን እንደተራ ነገር ቆጥረን ያልተሟላልኝ ይሄ ነገር አለ ብለንስ ባለን ነገር እንዳንደሰትና ዛሬ ደስ ብሎን እንዳንኖር ህይወታችን በጭንቀት ህይወታችን በሐዘን እንዲመላ የሚያደርገን ምንድነው? ምኞት ነው። መድኃኒዓለም ኢየሱስ ክርስቶስም ሲያስተምር ምን አለ? በቀደመው አታመንዝር ተብላችኋል እኔ ግን እላችኋለሁ ወደ ሴት ያየ የተመኛትን ያን ጊዜ አመንዝሯል ይላል። ምን ማለት ነው? ከእይታችን ነው ማለት የምናየውን ሁሉ በህይወታችን እንተግብር ካልን ምኞት በምኞት ላይ ካልቀረና ምኞት ወደ ተግባር ካልተለወጠ ምንድነው ቢሆን? ወደ ተግባር ከተለወጠ አደጋ ነው የሚያመጣው በህይወታችን ማለት ነው። ስለዚህ ምኞቶቻችን ምን ይመስላሉ? ፍላጎታችን ምን ይመስላል? ፈቃዳችን ምን ላይ ነው ብለን ራሳችንን ልናይ ይገባል ማለት ነው እንጂ ዓለም መልካም ነገር ነው። እግዚአብሔር ምንም አይነት መጥፎ ነገርን አልፈጠረም። የኛ ህሊና ነው ክፉም በጎም እያለ ነገሮችን የሚያበላሸው። ብዙ ጊዜ በዚህ ያስተማርኩ ይመስለኛል። ህሊናችን በጎ ከሆነ ሁሉ ነገር በጎ ነው። እይታችን በጎ ነው። አመለካከታችን በጎ ነው። ከሰው ጋር ያለን ግንኙነት በጎ ነው። በአምልኮታችን፣ በዝማሪያችን፣ በጸሎታችን ሁሉ ነገራችን በጎ ይሆናል። ህሊናችን ከረከሰና ከቆሸሸ ደግሞ ሁሉ ነገራችን ላይ ያ ይሆናል ማለት ነው። ለዚህ ነው ሐዋርያው ዓለምን ወይንም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ይላል። ስለ ገንዘብ መመካት ይሄ ነው እግዚአብሔር የሚጸየፈው ትልቁ ህይወት። ክፉ ምኞቶቻችንን እግዚአብሔር ይጸየፋል። የዓይን አምሮታችንን መጥፎ የሆነውን አምሮት ማማር እግዚአብሔር ይጸየፋል። እንደገና ደግሞ ስለ ገንዘብ ስላለን ስልጣን ስላለን ገንዘብ የምንመካውን መመካትና በገንዘብ የምንሰራቸውን ብዙ እግዚአብሔር የሚጸየፋቸውን ነገሮች ይጠላል ማለት ነው። ስለዚህ እነዚህ ነገሮች ከዓለም ስለሆኑ የአባቱን ፈቃድ ስላልሆኑ እናንተ የእግዚአብሔርን ቃል በህይወታችሁ ከተተረጎማችሁ ይሄ የምትመኩበት ይሄ ተስፋ የምታደርጉት ነገር ያልፋል። እናንተ ግን የእግዚአብሔር ስለሆናችሁ የእግዚአብሔርን ነገር በሕይወታችሁ ስትተረጉሙ ለዘላለም ትኖራላችሁ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። በቅርቡ ሰሞኑን የምናየው በቲቪ መስኮት ላይ የምናየው ነገር የሚያስተምረን ይመስለኛል። በጃፓን ላይ ይሄ ትልቅ የተፈጥሮ አደጋ ተከሰተ። እና ቅድም እንደውም ከአብርሃም ጋር እያወራን ነበረ። አንድ ቅርብ ጊዜ 2011 የሚባል ፊልም መጥቶ ነበር። እና እሱ ፊልም ላይ የዓለም ፍጻሜ እያሉ የራሳቸው ምናባዊ እይታ አሳይተው እዛ ላይ ሰርተው ነበር። ሌላ ሙቪ ደግሞ ያየሁት ደግሞ ኖ ሲግናል የሚል ሙቪ ደግሞ እንዲሁ ዓለም ያላት ሲግናል ሁሉ ሲጠፋ ስትጠልል እንደዚህ አሳይቷል። አሁን ሰሞኑን ያየነው ነገር ምንድን ነው? ያ መሬት መንቀጥቀጥ ተከሰተ፣ ሱናሚው መጣ፣ ብዙዎችን ጨረሰ፣ አለቀ፣ መኪናው አለን የሚሉት ቤት፣ ያማሩ ቤቶች ሁሉ ተወሰኑ ምናል። ጭራሽ ብሎ ይሄ ኒውክሌር የሚባል ዓለምን የሚያበጣብጠው ነገር ደግሞ አሁን ሊክ እያደረገ ብዙ ሰዎች በሰላም ከሚኖሩበት ስራቸው በሰላም ከሚኖሩበት ኑሯቸው እየተሰደዱ ነው፣ ራዲሽኑ ጨረሩ ያገኘናል ብለው። ስለዚህ ማን ሲፈቅድ ነው የምንኖረው? መኖሪያችን ማን ነው? እግዚአብሔር ነው። ባለን ነገር ማጉረምረማችን የሚበቃው እስከ መቼ ነው? ብዙ እህቶቻችን እና ብዙ ወንድሞቻችን በስደት ነው ያሉት። 50,000 100,000 90,000 ለደላላ እየከፈሉ በሱዳን ለመውጣት በሊቢያ ለመውጣት በሳውዝ አፍሪካ ለመውጣት በምን ብዙ ሰው በጀልባ ላይ እየሄደ ደላላዎቹ ባህር ላይ አውላላ ባህር ላይ ይተዋቸዋል። እዛ እየሰጠሙ የሚያልቁ በአውሬ የሚበሉ እንደገና በተለያየ ነገር የሚደፈሩ ብዙ ነገር የሚደርስባቸው ወገኖቻችን አሉ። ስለዚህ አንድ ነገር ሲከሰት ለምን ተከሰተ? በኃጢአታቸው ነው? በበደላቸው ነው? በቁጣ ነው? የእግዚአብሔር ተቆጥቶ ነው? ምንል ከሆነ ተሳስተናል። አይደለም። ከእኛ በላይ ማን ኃጢአተኛ አለ? እኛ ከነሱ ተሽለን ነው ያ ያልደረሰብን ያ ያልሆነብን ስንል የማምረት ሸፍኗም ነው የእግዚአብሔር ሁሉ የሚሆነው በእግዚአብሔር ፈቃድና ሐሳብ ነው። እና ብዙ ህፃናት አልቀዋል። ብዙ ሰዎች እያለቀሱ ነው። አደጋ ነው። አንዱ ሰው ይዛ ቢቢሲ ላይ ሲያወራ ምንድን ነው ያለው? ባለቤቱና እሱ ነበሩ መጣ። ከዛ በኋላ ስትጮህ እንኳን ያዘኝ እያለች እንኳን እጇን ስትዘረጋ ሊይዛት እንኳን አልቻለም። ምክንያቱም እንደዛ የሚታሰብበት አንዱ አንዱን የሚያድንበት አይደለም። ምንም ሁኔታው እንደዛ ስላልሆነ እየተዋደዱ ለማዳን እየፈለገ እንኳን የማይፈላለጉበት ድምጿን እየሰማ እየጮኸች አመለጠችው። እሱ እንዳጋጣሚ ተረፈ። ስለዚህ እንደዚህ አይነት ነገሮች ሲከሰቱ መጽሐፍ ቅዱስ እንደነገረን ዓለሙ ምኞቱም ያልፋል። ዛሬ የምንመካበት ነገር ሁሉ ዛሬ የምንጣላበት ዛሬ የምንባላበት ዛሬ ብዙ ዋጋ የምንከፍልበት ነገር ራሳችንን ከእግዚአብሔር ተጣልተን የምናደርግበት ነገር ሁሉ ምን ይላል? ያልፋል። ተደላለን ኡፎይ ያለበት ነገር ሁሉ ያልፋል። እንደዛ ባለጸጋ ማለት ነው። ምንድነው ያለው ጌታ ሲያስተምር መልሶ? አንድ ሰው ነበረ፣ ባለጸጋ ነበረ። ያ ባለጸጋ እህሉን ሁሉ በጎተራው አከማቸ፣ ሰበሰበ። አለኝ የሚለውን ነገር ሁሉ አከማቸ። ካከማቸ በኋላ ነፍሴ ሆይ አሁን በይ ረፊና ቁጭ ብለሽ ብይ፣ ተደሰቺ ሲላት ሞት መጣና ምናምን ነጠቀው ወሰደዋል። ስለዚህ ደስታን የምንፈልገው ምን ውስጥ ነው? ሰላምን የምንፈልገው ምን ውስጥ ነው? እርካታን የምንፈልገው ምን ውስጥ ነው? እረፍትን የምንፈልገው ምን ውስጥ ነው ስንል ይህንን ነው። ምኞታችን ምንድን ነው? ሀሳባችን፣ እይታችን፣ አመለካከታችን ምንድን ነው? ጉዳዩ እግዚአብሔር ከዛ ጋር ነው የምላችሁ ይሄ ነው። ብዙ ሰዎች እርካታ ያለው መጠጥ ውስጥ መስሏቸው መጠጥ ውስጥ ብርጭቆ ውስጥ ጠርሙስ ውስጥ ይፈልጋል። የለም፣ ራስ ምታት ነው። ጠዋል ገንዘባችንን ነው የሚያከስረን። እንደገና ያበጣብጠናል ያጣላናል ሱሰኛ ነው የሚያደርገን ጤናችንን ነው የሚያቃውሰው ምንም እርካታ የለም በመጠኑ ነው መጠጣት ያለብን አስፈላጊ ሲሆን ሌሎች ደግሞ ደስታ ያለው ጭፈራ ውስጥ ነው ዳንኪራ ውስጥ ነው ብሎ ይፈልጋሉ ይጨፍራሉ ለጊዜው ጊዜያዊ ደስታን ያስደስተን ይችላል ጭፈራው ሲያበቃና ወደ ቤታችን ስንመለስ ግን ደስታው የለም ነገም የምንሄደው ለዛ ነው ተነጎዳም የምንሄደው ለዛ ነው ገንዘብ ውስጥ ነው ያለው ገንዘብ የሌለን ሰዎች ነን ገንዘብ ለማግኘት በጣም የምንፈልገው ብዙ ጉጓል የምንቆፍረው ገንዘብን ስንይዘው ደግሞ አንረካ ለዛ ነው ገንዘቡ ያላቸው ስልጣኑ ያላቸው ሰዎች ስለማይረኩ ሌላ ነገር የሚፈልጉት ስለዚህ ፍላጎታችንን ካልገታ ነው ምኞቶቻችንን ካልፈተሽናቸውና ካልመረመርናቸው ብዙ ነገር ነው በህይወታችን የሚያደርሱብን በቃ እንለው ይገባል ፍላጎት ይኖራል መልካሙን ፍላጎት መርጠን የሆነ ደረጃ ሲደርስ ግን በቃ ወደ አይምሯችን ወደ ህሊናችን መጥፎ አመለካከቶች ይመጣል ኖ ልክ አይደለም እንደዚህ ማሰብ የለብኝም እንደዚህ መፈለግ የለብኝም ብለን በሐሳብና በምኞት ላይ ልናቆሙ ይገባናል ማለት ነው ስለዚህ የእግዚአብሔርን ፈቃድ የሚያደርግ ግን ዓለሙ ምኞቱ ያልፋል የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል እናውቃለን እንደምንሞት አይደለም እግዚአብሔር በለካውና በሰፈረልን እድሜ 40 ዓመት እንኑ 50 ዓመት እንኑ 70 እንኑ 80 ከዛም በላይ 100 እንኑ ግን እንሞታለን ይሄ እውነት ነው እንዴት ነው ታዲያ የእግዚአብሔርን ፈቃድ የሚያደርጉ ሰዎች ለዘላለም የሚኖሩት ስንል በመጀመሪያ መንግስተ ሰማያት በመካከላችሁ ናት ይላል ኢየሱስ ክርስቶስ እና መጀመሪያ በፍቅር ስንኖር በሰላም ስንኖር ባለን ነገር ተደስተን ተመስገን ብለን ማጉረምረማችን በቃ ብሎ ስንኖር ይሄ መንግስተ ሰማያትን በህይወታችን በዚህ ምድር መኖር ነው መጀመሪያ ባለው ነገር የሚረካ የሚደሰት ሰው ይሄ ትልቅ ሰው ነው ብዙ ጊዜ ጤንነታችን የጤንነታችን ዋጋ የሚታየን ሆስፒታል አልጋ ላይ ስንወጣ ሳምንት 15 ቀን ስንተኛ በግር መራመድ ውጪውን ማየት ይናፍቀናል ተመስደናል ስለ ጤንነታችን ስንያዝ ነው የጤናዬ ጉዳይ ብለን እሪ ምንለው ስለዚህ ስለ ጤናችን ተመስገን አንድ ሰው እንዳለው እግር የሌለው ስካይ ድረስ ጫማ የለኝም ብዬ አነባ አለቅስ ነበር አለ አጉረመርም ነበር አለ ለካ ጫማ የሚያማረን እግር ስላለን ነው ልብስም የምንለብሰው ይሄ ያማረ ሰውነት ስላለን ነው የምናጌጠው እኛ ስላለን ነው በህይወት ስለዚህ ትልቁ ነገር በህይወት መኖራችን ነው ጤንነታችን ነው ትልቁ ነገር በህይወታችን እና እግዚአብሔር በጤና ስላለን ይሄንን ጊዜ ስላሳየን ተመስገን ብለን ዛሬን ተደስተን አመስግነነው ስንኖ ለነገው እግዚአብሔር ዋስትና ስለዚህ የእግዚአብሔር ፈቃድ ምንድነው በፍቅር መኖር በደስታ መኖር ስለ ነገ አለመጨነቅ ምን አለ መድኃኒዓለም ኢየሱስ ክርስቶስ ስለ ነፍሳችሁ ምን እንበላለን ስለ ሰውነታችሁ ምን እንለብሳለን ብላችሁ አትጨነቁ መብል ነፍስ ከመብል ልብስስ ሰውነትስ ከልብስ አይበልጥምን የቱ ይበልጣል ነፍስ ከመብል ይበልጣል በህይወት ስላለን ነው ምን በላው ምን ተጣው የሞተ ሰው አይበላ አይጠጣ አያምረው ምንም አይለው ምንም አይ ሰውነትስ ከልብስ አይበልጥምን አለ ክርስቶስ ልክ ነው ሰውነት ስላለን ነው የለበስ ነው ባይኖረን ይሄ ሰውነት ምንድነው ምንለብሰው የቱን ለብሰን ነው የምናጌጠው ስንል የሚበልጠው ያ ነው ማለት ነው ስለዚህ ምን አለ መጨረሻው ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላ ሁሉ ይጨመርላችኋል አስቀድመን እግዚአብሔርን ስንፈልግ ከእውነት ጋር መኖር ስንፈልግ ለራሳችን ክብር ስንሰጥ በህይወቴ የምንደምጥብኝ ጤናዬ ነው እኔ ስኖር ነው ገንዘቤ ያለው እኔ ስኖር ነው መኪናዬ ያለው እኔ ስኖር ነው ስራዬ ያለ እንዲህ ብለን ለራሳችን ክብርና እንክብካቤ ስንሰጥ ባለን ነገር ስንደሰት ይሄ ነው። ከዛ ሌላ ሁሉ ይጨመራል። ነገ ለራሱ ይጨነቃል። ስነ ነገ የምንጨነቅበት ነገር አይኖረንም ማለት ነው። የሚያስጨንቀን በእግዚአብሔር ላይ እንጥላለን ማለት ነው። ስለዚህ የእግዚአብሔር ፈቃዱ ይሄ ነው። ከዛ ዛሬ ላይ ጥሩ ህይወት ከኖርን ዛሬ ላይ እግዚአብሔር የሚወደውንና ደስ የሚሰኝበትን ጥሩ ኑሮ በክርስትናችን በመንፈሳዊ ህይወታችን ከኖርን ለነገ በክርስቶስ ፊት ስንቆም ምስክር ነው። ክርስቶስ የሚጠይቀን ያንን ነው። የት ነበር? የታለም ላይ ነበር? ከአውሮፓ ነበር? አሜሪካ ነበር? ዩናይትድ ኔሽን ነበር ስትሰራ የነበረው ወይስ ገበሬ ነበር? እንደዛ አለ። የክርስቶስ ጥያቄ ግልጽ አድርጓል። ዓለም ሲያልፍ ሲመጣ ለፍርድ የሚጠይቀት ብራት አበላችሁ ብልጠማ አላጠጣችሁም የሚል ስራችን ነው የሚጠየቅ። ስራችን ነው የሚመዘነው አይደለም? ታርጂ አላለበሳችሁም የሚል ስለዚህ ይሄንን ነው ሀጣንን እንደዚህ የሚላቸው። ሳቃንን ደግሞ ብራማ ብልታችሁኛል፣ ብልጠማ አጠጣችሁኛል፣ ታርጂ አለበሳችሁኛል፣ ታምሜ ጠይቃችሁኛል ብሎ የሰሩትን በጎ ነገራቸውን ይመዝናል፣ መንግስቱን ያወርሳቸዋል። ስለዚህ ከእግዚአብሔር ጋር በሰላም ለዘላለም መኖር፣ ከእግዚአብሔር ጋር በፍቅር ለዘላለም መኖር፣ ከእግዚአብሔር ጋር በደስታ ለዘላለም መኖር ማለት ይሄ ነው። በዚህ ምድር ዓለም ህይወታችን እግዚአብሔር እስከፈቀደልን ድረስ በደስታ መኖር አብልጦ ማየት ከሚደርሱብን መከራዎችና ችግሮች በላይ ከችግራችን በላይ እግዚአብሔር ትልቅ መሆኑን አምነን ይህንን ዓለም በሰላም መኖር ዘንድ ከዛ ቀጥሎ ይመጣል ከክርስቶስ ጋር ከእግዚአብሔር ጋር በመንግስቱ ለዘላለም በማያልቅ ሰላም፣ በማያልቅ ደስታ፣ በማያልቅ ፍቅር ውስጥ መኖር ማለት ነው። ለዚህ ነው የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ያለ። ፈቃዱ እርስ በርስ እንድንዋደድ ነው። ፈቃዱ እርስ በርስ እንድንመካከል፣ እንድንከባበር ነው። ፈቃዱ በእኛ ላይ ይዛል እንዲደረግብን የማንፈልገው በሌላ ላይ እንዳናደርግ ነው። እኛን ሲያሙን እንደማንወድ ሌሎችን እንዳናም፣ እኛን ሲያዋርዱን እንደማንወድ ሌሎችን እንዳናዋርድ፣ ሲያከብሩን ደስ ይለናል እንድናከብር፣ ሲወዱን ደስ ይለናል እንድንወድ፣ ሰላም ሲሉን ደስ ይለናል በሰላም መኖር እንፈልጋለን። ለሌሎችም ሰላም እንዲኖራቸው መስዋዕት ይህ ወደዚያ ይህንን ፈቃዱን በሕይወታችን እንድንተገብረውና እንድንኖረው እግዚአብሔር ሁላችንን ይርዳል። ስለዚህ ይሄ ጥቅስ በጣም በሕይወታችን አስፈላጊ ስለሆነ ሁላችንም ልንይዘው ያስፈልጋል። ዓለምን ወይንም በዓለም ያሉትን አትውደዱ። ምን እንደሆነ የምንወደው ገብቶናል። በዓለም ያለው ሁሉ እርሱ የሥራ ምኞትና የዓይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ከእግዚአብሔር አይደለም። ሰው ነው ስስታ፣ ሰው ነው ሁል ጊዜ የሚስገበገበው። በዓለም ከተነሱ ብዙ ጦርነቶች የሰው መስገብገቦች ናቸው። የሰው ስስታምነት ነው። ይበቃል ዓለም ተካፍለናት እንድንኖር። ስለዚህ ይሄ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ገንዘብን የሚወድ ሰው ካለ፣ ገንዘብን ከሰው የሚያስፈልጥ ይህን ምኞት ከሰው የሚያስፈልጥ ካለ የእግዚአብሔር ፍቅር በውስጡ የለም። ዓለሙ ምኞቱ ያልፋሉ። ይህ መስገንዘባችን፣ ክፋታችን፣ በዓለም ላይ የምናየው ወንጀል፣ ክፉ ሰዎች ሁሉ ያልፋሉ። ስስታምነታችን ሁሉ ያልፋል። የማያልፈው የእግዚአብሔርን ፈቃድ ማድረግ ነው። የእግዚአብሔርን ፈቃድ ማድረግ ግን ለዘላለም ይኖራል ይላል። ይህንን የመሰለ መልካምነቱን በጎነቱን ፈቃዱን ያስተማረን ይመከረን ይገሰጸን ያጽናናን አምላካችን እግዚአብሔር የተመሰገነ ይሁን። ሁል ጊዜ በዘመናችን ሁሉ የእኛን ሀሳብ ሳይሆን የእግዚአብሔርን ሀሳብ፣ የእኛን ፈቃድ ሳይሆን የእግዚአብሔርን ፈቃድ፣ የእኛን አጀንዳ ወይም የእኛን ፕሮግራም እና ቅር ሳይሆን የእኔ ቅር ሳይሆን በእኔ ቅር ውስጥ አንታ በእኔ ፈቃድ ውስጥ ያንተ ፈቃድ ነው። በእኔ ምርጫ ውስጥ አንተ መልካሙን ምረጥልኝ ብለን እግዚአብሔርን በሕይወታችን አስቀድመን የምንኖር እግዚአብሔር ሁላችንን ይርዳን። የእናታችን የመቤታችን የቅድስት ድንግል ማርያም እናትነቷ፣ ፍቅሯ፣ አዛኝነቷ፣ አማላጅነቷ ይለን። የቅዱሳን ሁሉ ረድኤታቸው በረከታቸው የመላእክት ጥበቃቸው አማላጅነታቸው ይለን። እግዚአብሔር ይስጥልኝ።
አሜን።